ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትዝ በ25 ሜትር ባንድ በ1240 ኪሎ ሄርትዝ በ31 ሜትር ባንድ በ9485 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ የካቲት 9 2011 ዓ.ም ምሽት ፕሮግራም ነው። ከዚህም ከዚያም የምሽቱ የሙዚቃ ቃና ዝግጅት ሊያዝናናችሁ ተሰናድቷል። ከእኛ ጋር ሁኑ። አሁን ወደ መጀመሪያው ዝግጅት እናልፋለን። የቀዳማዊ ኃይለ ሥላሴ ሐውልት ጉዳይ። የቀድሞው የኢትዮጵያ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ለአህጉሪቱ ነጻነትና ለአፍሪካ አንድነት ድርጅት ዛሬ የአፍሪካ ኅብረት ምስረታ ላበረከቱት አስተዋጽኦ የመታሰቢያ ሐውልት ይቆምላቸው ዘንድ በተደረሰው ውሳኔ መሠረት ባለፈው ቅዳሜ ጠቅላይ ሚኒስትር አብይ አህመድና ሌሎችም የአህጉሪቱ መሪዎች፣ የንጉሠ ነገሥቱ ቤተሰብ አባላት በተገኙበት ተመርቆ ተከፍቷል። ለሌላው የኅብረቱ መሥራች ለጋናው የቀድሞ ፕሬዚደንት ኳሜ ንክሩማ ከዓመታት በፊት የመታሰቢያ ሐውልት ሲቆም፣ ለኢትዮጵያው ንጉሠ ነገሥትም በተመሳሳይ የመታሰቢያ ሐውልት ያለመሠራቱ በጊዜው ከፍተኛ ንግግርና ቅሬታ ጭሮ እንደነበር አይዘነጋም። ለመሆኑ የመታሰቢያ ሐውልቱ መቆም ተጨባጭ ታሪካዊ ፋይዳ ይኖረው ይሆን? አንድምታውስ ምንድን ነው? የሚሉትንና ሌሎች መሠረታዊ ጥያቄዎችን ጨምሮ አሉላ ከበደ፣ የታሪክ አዋቂ፣ ስለ አስፈላጊነቱም ሲሟገቱ የነበሩና ሌሎችንም ከጉዳዩ ጋር ግንኙነት ያላቸውን ጋብዞ አወያይቷል። ወደ ውይይቱ።
ፕሮፌሰር ሽመት ሲሻኝ በዚህ በዩናይት ስቴትስ ለረጅም ዓመታት በታሪክ መምህርነት ያገለገሉ በክሪስቶፈር ኒውፖርት ዩኒቨርሲቲ የታሪክ መምህር፣ ዛሬ በባህር ዳር እንዲሁ በሙያው በማገልገል ላይ እንዳሉ ነው የተረዳሁት። አቶ ነቢያት አክሊሉ፣ አቶ እያልኩ ለደንቡ ላስተዋውቅ እንጂ በዚህ በዩናይት ስቴትስ የተወለድክና ያደግክ ወጣት አማርኛህና በኢትዮጵያ ጉዳዮች ቅርብ የሆነ ስሜትህ እንዳያሳስት እጠራጠራለሁ። ለሁሉም ሁለታችንም እንግዶቼን ለጊዜያችሁ አመሰግናለሁ።
እኛም እናመሰግናለን።
እኛም እናመሰግናለን።
ባለፈው እሁድ አዲስ አበባ በሚገኘው የአፍሪቃ ኅብረት ቅጥር ግቢ ውስጥ ከበርካታ ዓመታት ውዝግብ በኋላ የግርማዊ ቀዳማዊ አጼ ኃይለ ሥላሴ መታሰቢያ ሐውልት ተመርቆ ተከፍቷል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድና የሌሎች አገራት መሪዎች፣ የንጉሳውያን ቤተሰቦች እንዲሁም ሌሎች የሚመለከታቸው ባሉበት ተመርቆ ለመከፈት ችሏል። ከዚህ ቀደም ሲያወዛግብ በነበረበት ጊዜ የኢትዮጵያ ታሪክ የኢትዮጵያ ቅርስ ነው፣ በዜግነት ያገባኛል በሚል አቶ ነቢያት ለስድስት ዓመታት የአፍሪካ ኅብረት መሪዎችን ጨምሮ የሚመለከታቸውን በመጠየቅ በርካታ ቦታዎች ደርሰሃል። ለቀድሞ አፍሪካ አንድነት ምስረታ ቁልፍ ሚና የነበራቸው ቀዳማዊ ኃይለ ሥላሴ እንደ ጋናው ፕሬዚዳንት ንክሩማ ሁሉ ክብሩ ይገባቸዋል በሚል ስትሟገት ነበርና አሁን በቦታው ተገኝተህ አዲስ አበባ ነው ማነጋገር። እስኪ በስሜቱ እንደርድር ነቢያት።
ስሜቱ በጣም ደስ የሚል ነው። ከስድስት ዓመታት በላይ የታገልንለት ዓላማ ስለነበረ በመሀል ብዙ ውጣ ውረድ ቢኖረውም በመጨረሻው ተሳክቶ በጠቅላይ ሚኒስትራችን በዶክተር አብይ አህመድ፣ ሌሎችም የአፍሪካ ኅብረት መሪዎች፣ በፕሬዚዳንት አዶ፣ በጋናው ፕሬዚዳንት በፖል ካጋሜ፣ በአፍሪካ ኅብረት ኮሚሽን ቼርፐርሰን ፋቲ መሀመድ በመመረቁ እጅግ በጣም ደስ ብሎናል። ምናልባትም ደግሞ ልዩ ያደረገው ከመፈንቅለ መንግስቱ ከ1966 አብዮት ወዲህ ንጉሳውያን ቤተሰቦች እንደዚህ በአንድነት ተሰባስበው ኦፊሻል በሆነ በኢትዮጵያ መንግስት ደረጃ ጥሪ ተደርጎላቸው ተሰባስበው አያውቁም ነበር። ይሄ መጀመሪያቸው ነው እንግዲህ ከዛን ቀን ጀምሮ ወዲህ እና ስሜቱ ለእኛ ለኢትዮጵያውያን፣ ለአፍሪካውያን በሙሉ በጣም ደስ የሚል ነበር።
መልካም። ለምን በዚህ ጉዳይ ተሳብክ? እንዴት ልትሳተፍ ቻልክ? የሚሉትን እና የመሳሰሉ ጥያቄዎች ወደ ኋላ ላይ እናነሳለን። ፕሮፌሰር ሹመት የታሪክ ጉዳይ ነው የምንነጋገርበትና እስኪ ታሪካዊ ፋይዳውን በመመርመር እንጀምር። ከዚህ ቀደም በአውሮፓውያን የዘመን አቆጣጠር 2012 ግድም ይህ ሐውልት ለአንደኛው ለቀድሞ የአፍሪካ አንድነት መስራች ለጋናው ፕሬዚዳንት እንዲቆም ሲወሰን የቀዳማዊ ኃይለ ሥላሴ ጉዳይ ወደ ጎን ተትቶ ነበር በሚል ውዝግብ ሲያስነሳ ታሪካዊ ፋይዳውን በመጥቀስ በውይይት ተሳትፈው ነበረ። ዛሬ እውን ሆኗል። ከጥቂት ዓመታት በኋላ ምንድን ነው ይላሉ የዚህ መታሰቢያ ሐውልት መቆም ታሪካዊ ፋይዳው ምንድን ነው? እንደ ኢትዮጵያ ስላሉ አገሮች ታሪክ ምን ይጠቅማል?
ታሪክ የማያቋርጥ ውይይት ነው ይባላል። በተወሰነ ወቅት ታሪክን የምናይበት እይታችን፣ አተረጓጎማችን፣ የምንጩን ብዛትና ጥራት እየተለዋወጠ ስለሚሄድ በዚያው ልክ የታሪክ አገነዛዘብም እየተቀየረ ይመጣል። የዛሬ 7 ዓመት ስታነጋግሩ በእውነቱ በቀዳማዊ ኃይለ ሥላሴ በዚህ ሐውልት ላይ ጥያቄ መነሳቱ ራሱ ሌሎችም ሳይሆን ቢኖሩ ኖሮ ከዋሚ ንክሩማ አልነበር የሚያስገርመው። ምክንያቱም እነ ከዋሚ ንክሩማ ወደ አፍሪካ አንድነት፣ ወደ አፍሪካ ነጻነት መጣን የሚሉት በቀዳማዊ ኃይለ ሥላሴ አርአያነት ነው። በእውነቱ ከዋሚ ንክሩማ ትልቅ ራዕይ ያለው መሪ ነው። እያንዳንዱ የአፍሪካ ሀገር ነጻነት ከአፍሪካ ህብረት ጋር ካልተገናዘበ በስተቀር ትርጉም የለውም ብሎ የታገለ ሰፋ ያለና ሩቅ አስተያየት የነበረው መሪ ነው። ነገር ግን ያንን ራዕዩን ወደ ተግባር እንዲጠጋ ያደረጉለት ቀዳማዊ ኃይለ ሥላሴ ናቸው። የአፍሪካን አንድነት ያለ ቀዳማዊ ኃይለ ሥላሴ አስተዋጽኦ መገመት ያስቸግራል። ስለዚህ ያኔ በ2012 ቀዳማዊ ኃይለ ሥላሴ ሐውልት እንዳይቆም አለማሳሰብ ትልቅ የታሪክ ስህተት ነው። ብዙዎቹ በዚያ ወቅት በወሳኝ ቦታ ላይ የነበሩት ሰዎች ታሪክን እንደ መማሪያ ሳይሆን እንደ መዋጊያ መሳሪያ ከመጠቀም የመጣ አባዜ ነው። በእውነቱ ስተውት አይመስለኝም የቀዳማዊ ኃይለ ሥላሴ ማስተዋጽኦ። ነገር ግን ለቀዳማዊ ኃይለ ሥላሴም ሆነ ለኢትዮጵያ ታሪክ በነበራቸው አመለካከት ምክንያት ያን እውቅና ሊሰጡት አልቻሉም። ዛሬ ይህ ስህተት መታረሙ ትልቅ በሳልነትና ልበሰፊነትን የሚያመለክት ነው እና አግባብ ያለው እርማት ተካሂዷል። ይህንን በምናደርግበት ጊዜ ቀዳማዊ ኃይለ ሥላሴን ሁለገብ የሆነውን አስተዋጽኦአቸውን ለመመስከር የተቋቋመ ሐውልት አይደለም። ይህ ሐውልት ምንም ጥያቄ ሊነሳበት የማይችል የቀዳማዊ ኃይለ ሥላሴ ለአፍሪካ አንድነት፣ ለአፍሪካ ነጻነት ላደረጉት ትግል እውቅና መስጠት ነው። ያ ደግሞ በማንኛውም የታሪክ መዘክር ጥያቄ ሊነሳበትና ጥርጣሬ ሊወድቅ የሚችል አይደለም።
መልካም ፕሮፌሰር ሹመት፣ የቀዳማዊ ኃይለ ሥላሴ አስተዋጽኦ ሲባል በዝና ብዙዎች በሚጋሩት ስሜት ከሚገለጸው ባሻገር ታሪካዊ ጭብጡን ዳራውን እንዲያስይዙን አንድ መሪ አልምቷል በተባለው ስራ እንደሚወደስ፣ አጥፍቷል በተባለበት ነቀፌታ እንደሚቀርብበት ሁሉ በዚህ በዓለም አቀፍ ደረጃ ጭምር እውቅና በተሰጠው ይህ ለተለየ ክብርና አድናቆት የበቁበት ይልቁንም ደግሞ ለአፍሪካ አንድነት ምስረታ በቀዳሚነት ልዩና ከፍተኛ አስተዋጽኦ አድርገዋል የሚባሉባቸውን ስራዎች እስኪ ተጨባጭ ያድርጉልኝ።
እሺ፣ የኢትዮጵያ አስተዋጽኦ የአፍሪካ አንድነትን በማቋቋም ቀደም ሲልም ብዙ ሀገሮች ነጻነታቸውን እንዲያገኙ ብቸኛ ድምጽ ሆና ለብዙ ጊዜ የታገለችው ኢትዮጵያ ናት። ያንንም የሚመሩት የነበሩት ቀዳማዊ ኃይለ ሥላሴ ናቸው። ካላቸው እጅግ በጣም ውሱን የሆነ በጀትና እጅግ በጣም ውሱን የሆነ የሰው ኃይል አሉ የሉም የሚባሉትን ባለስልጣኖቻቸውን ለዚህ ጉዳይ ነው ያዋሉት። ብዙዎቻችሁ ታውቁታላችሁ። እነ ጸሐፊ ትእዛዝ አክሊሉ ሀብተወልድን፣ እነ ከተማ ይፍሩን፣ ከዚያ በኋላ ደግሞ የመጡትን ወጣት በውጭ ጉዳይ ሚኒስትር ይሰሩ የነበሩ ሰዎች በዛ ጊዜ ሌላ ደጋፊ ባልነበረበት ወቅት የአፓርታይድን ጉዳይ፣ የሳውዝ ዌስት አፍሪካን አሁን ናሚቢያ የተባለችውን ጉዳይ በዓለም ፍርድ ቤት ይዘው ይንከራከቱ የነበሩት የኢትዮጵያ መሪዎች ናቸው። እንዳሁኑ 40-50-60 አገሮች በዙሪያቸው አልነበሩም እና ይህንን እውቅና መካድ ኢትዮጵያም ለዚያ የከፈለችውን መስዋዕትነት ለማስታወስ አለመፈለግ ትልቅ የታሪክ ስህተት ነበር ነው የምለው።
መልካም ፕሮፌሰር ሹመት፣ ወደ ነቢያት ከመመለሴ በፊት እርስዎ ጋር ልቆይ ነው። በኢትዮጵያ ጉዳይ ላይ በርካታ ጽሁፎችን ጽፈዋል። ወደ ኋላ መለስ ብሎም በቀድሞ የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ኮሌጅ፣ በዛሬው አዲስ አበባ ዩኒቨርሲቲ የመመረቂያ ጽሁፎም በኳሚ ንኩርማና ፓን አፍሪካኒዝም የሚባለው እንቅስቃሴ ዙሪያ ያተኮረ እንደሆን ተረድቻለሁ። ቀዳማዊ ኃይለ ሥላሴ በዚያ ዘመን በዚያ ጊዜ የቅኝ ግዛት አፍሪካን በወረረበት ዘመን እንዴት ተቻላቸው? እንዴትስ ያ ፍላጎት ሊመነጭ ቻለ? ኢትዮጵያ ራሱ በተደጋጋሚ ቅኝ ገዢዎች ኢላማ የነበረች ሀገር እንደመሆኗ ቻለ ያን ምሳሌነትስ ማምጣት እንዴት ተከናወነ?
አሁን እንደጠቀስከው እኔ በ1965 ዓመተ ምህረት በኢትዮጵያ አቆጣጠር ከቀዳማዊ ኃይለ ሥላሴ ዩኒቨርሲቲ በታሪክ ሲመረቅ የመመረቂያ ጽሑፌ ፓን አፍሪካኒዝም ንኳሙ ንክሩማ ነው። በዚያ ወቅት የነበሩ ወጣቶች በንክሩማ ሀሳብ እጅግ በጣም ተማርከል ነበረ። በዚያም የተነሳ ነው እንግዲህ በዚህ ላይ ጥናት እንዲያተኩር ያደረኩት እና በዚያም ጥናት እዚያም በኋላ ባደረኳቸው ምርምሮች የሚታየኝ ነገር በእውነቱ ቀዳማዊ ኃይለ ሥላሴ ኢትዮጵያን ወደ አፍሪካ ያዞሩ መሪ ናቸው ለማለት ያስደፍራል። ቀደም ሲሉ የነበሩት የኢትዮጵያ ነገስታት አብዛኛው ትኩረታቸው በኢትዮጵያ ላይ የሚመጣውን አደጋ እንዲሁም ኢትዮጵያ ልታገኝ የምትፈልገውን እድል ታገኝበት ወደ ነበረው አቅጣጫ ነው። ቀደም ሲሉ ከመካከለኛው ዘመን ጀምሮ የነበሩት የኢትዮጵያ ነገስታት ትኩረት የተመለከት እንደሆነ በአብዛኛው ወደ ቀይ ባህር፣ ወደ መካከለኛው ምስራቅ ነው። ምክንያቱም ስጋቱ የሚመጣው ከዚያ አካባቢ ነው። ንግዱም ያለ ከጠቅላላ የዓለም ገበያው ያለ ወደዚያ ስለነበረ ብዙ ጊዜ ትኩረታቸው ወደዚያ ነው። ቀዳማዊ ኃይለ ሥላሴ ናቸው ገና ከአልጋ ወራሽነት ጊዜ ጀምሮ አንደኛ በዓለም ደረጃ በማስተዋወቅ፣ ሁለተኛ ደግሞ ኢትዮጵያ ከሌሎቹ የአፍሪካ እህት ሀገሮች ጋራ የተሻለ ዝምድና አላት ብለው ይህንንም በተግባር ለመተርጎም ያንን ሊያስፈጽሙ የሚችሉ ሰዎችን በመመደብ እንዲሁም ደግሞ በዓለም አቀፍ ደረጃ በጥቁሮች ላይ የሚደረገውን በደል እንደዚሁ ድምፅ በመሆን ምክንያቱም እንግዲህ ትንሽ ዘመናዊ ትምህርትም አይክፉበት እንጂ ስለጠመሱ ኢትዮጵያን የዚህ አካል መሆኗ ስለተረዱ ለሌሎቹ ግልጽ ያልሆነው ነገር ኢትዮጵያ የአፍሪካ አካል መሆኗን ከሌላው አፍሪካ ልታገኝ የምትችለው ድጋፍና ጉልበት ለነሱ ሊታያቸው አይችልም። ቀዳማዊ ኃይለ ሥላሴ በተነሱበት ጊዜ ይሄ ግልጽ የሆነ መጥቷል። ስለዚህ ለሌሎቹ ያልታየው ለእሳቸው ይታይ ነበር። እንግዲህ እኒህ ንጉሠ ነገሥት ናቸው። አብዛኛው ይሄ ትልቅ ትግልና ተራማጅን የሚያስመስል እንቅስቃሴ ነው። ያን ሲያደርጉ ደግሞ ተቃውሞም ነበረባቸው። አሁን እኔ ቀዳማዊ ኃይለ ሥላሴን ለአፍሪካ ያደረጉትን አስተዋጽኦ በአብዛኛው የማሰምርበት ዋናው ጉዳይ ይህን ሲያደርጉ ቀላል አልነበር። ምክንያቱም እሳቸው ድጋፋቸው የሚመጣው ከምዕራብ ነው። ቀዳማዊ ኃይለ ሥላሴ እነዚህን የአፍሪካ ጉዳዮች በማራመዳቸው ከምዕራቡ የሚደርስ ጫና ነበረ። ለምሳሌ በደቡብ አፍሪካ በነበረው በአፓርታይድ ሲስተም ያንን በየጊዜው የኢትዮጵያ ባለስልጣናት የሚያወግዙበት ጊዜ ኢትዮጵያ በአብዛኛው ሳውዝ አፍሪካን ቦይኮት ስታደርግ፣ እንዲሁም ደግሞ የሳውዝ ዌስት አፍሪካን ጉዳይ በዓለም ፍርድ ቤት ይዛ ከላይቤሪያ ጋር ብቻ ሁና ይዛ ያንን በምታቀርበት ጊዜ ከምዕራቡ ዓለም ከፍተኛ ጫና ነበረ። ኢትዮጵያ ደግሞ በምዕራቡ እርዳታ ላይ በጣም መታገድ ነበረ። ስለዚህ ያም እንኳ ጫና ያለባቸው ነው ይህን ተቋቁመው ያን ሁሉ ግልጋሎት ያበረከቱት። በኋላ ለነጻነት ተዋጊዎች ቀጥታ የሆነ ድጋፍ ሁሉ እንዲሁም የእነሱን ጉዳይ በዓለም አቀፍ መድረክ ላይ በማሰማት ረገድ ሁሉ ያን ትግል በሚያካሄዱበት ጊዜ ቀላል አልነበረም። ጫናው ከባድ ነበረ እና ያንን ሁሉ ተቋቁመ ነው ቀዳማዊ ኃይለ ሥላሴ ይህንን አስተዋጽኦ ያደረጉት እና ለአንድ ንጉሠ ነገሥት አብዮታዊ ላልሆነ ንጉሠ ነገሥት ይሄ ተግባር ከፍተኛ አንድምታ ያለው ነው።
መልካም። ምሳሌነቱንም ሆነ ሌሎች ተያይዘው የሚታዩ ጉዳዮች ፈተናዎችን ጨምረን ገፋ አድርገን እንመለከታለን። ነቢያት፣ ወደ አንተ ልምጣ። ቀደም ብዬ እንደጠቆምኩት በዚህ በዩናይት ስቴትስ ተወልድ፣ በዚህ በዩናይት ስቴትስ አድገ፣ ይልቁንም በዩናይት ስቴትስ የትምህርት ስርዓት ውስጥ ላለፈ ሰው የአፍሪቃ የቤተሰብ ታሪክ ፍለጋው ተፈጥሯዊ ሂደትም ቢሆን አንተ በሄድከው ደረጃ መግፋትና ቀደም ብዬ እንደጠቆምኩት በዚህ ሰዓት ፕሮግራማችን የሚከታተሉ በእርግጥ ኢትዮጵያ ውስጥ ያደገ አይደለም ወይ እስኪሉ ድረስ ለባህልም ሆነ ለቋንቋ ያለህ ቅርበት ያስገርማል። እንዴት ግን በዚህ ጉዳይ ልትሳብ ቻልክ? የቀዳማዊ ኃይለ ሥላሴ ሐውልት ቀደም ብለው ፕሮፌሰር ሹመት በገለጹት ደረጃ ወሳኝ አስፈላጊ መሆኑ ግልጽም ቢሆን ለአንተ ሩቅ ይመስላልና በተለምዶ መንገድ ስንመለከተው እንዴት ተሳብክ? እንዴትስ ወደዚህ ጉዳይ ገባ? በዚህ ጉዳይ ላይ ትኩረት ያደረገ ድርጅት ሥላሴ በሚል ያቋቋምከው ድርጅትንም ትመራለህና ከሌሎች የአፍሪቃ መሪዎች ጋር መጻጻፍ፣ ለኢትዮጵያ መሪዎች መጻፍ፣ በርካታ ስራዎችን ማድረግህን በጊዜው ተከታትለናል። እስኪ ያስረዳን።
እሺ፣ ቀደም ሲል እንደተናገርከው ለአድማጮቻችን፣ እኔ አሜሪካን ሀገር ነው ተወልጄ ያደግኩት። እዛ ተወልጄ ባድግም በቤተሰቦቼ ምክንያት የኢትዮጵያን ታሪክና ባህል እንዳከብር ለማክበር ችያለሁኝ፣ ለማወቅም ችያለሁኝ እና የኢትዮጵያን ታሪክ ጠንቅቄ ስለማወቅና በውስጥ ያለው ስነ ልቦና በኢትዮጵያዊነት የተቀረጸ በመሆኑ ነው ወደዚህ ውስጥ ልገባ የቻልኩት። ግርማዊነታቸው የሚገባቸውን የክብር ቦታ ባለመስጠታቸው ትልቅ ታሪካዊ ክህደት መስሎ ስለታየኝ፣ እኔ ደግሞ በኢትዮጵያ ታሪክ እጅግ በጣም የምኮራ ወጣት ስለሆንኩ ይሄ ነገር ልክ አይደለም፣ ለአፄ ኃይለ ሥላሴ ደግሞ የአፍሪካ ቅጥር ግቢ ውስጥ ሐውልት ሊቆምላቸው ይገባል በማለት ሥላሴ ስታንዳርድ ፓን አፍሪካን መላ አፍሪካን ያካተተ ድርጅት በማቋቋም ወደ የግርማዊነታቸውን ሐውልት ለማቆም ከፍተኛ የቅስቀሳ ስራ ወደ ማድረግ ሂደት ውስጥ አመራው። ኦንላይን ፔቲሽን ወይም ደግሞ change.org አማካኝነት የፊርማ የማሰባሰብ ስራ ውስጥ ገብተን ነበር እና ከ2400 በላይ ፊርማዎች አሰባስበን ነበር። ይኸውም ፊርማው ደግሞ ያው የአፍሪካ ህብረት ውስጥ የግርማዊነታቸው ሐውልት ይቁም በሚል ነው እንቅስቃሴያችን ስናራምድ የነበረው እና ብዙ ደጋፊዎች ልናገኝ ችለን ነበር በወቅቱ እና ለአፍሪካ መሪዎች በመጽሐፍ ዩቱብም ላይ ከ42 ደቂቃ በላይ ለምን እንደሚገባቸው የጭፍን ደጋፊነት ሳይሆን ከ1923 ዓመተ ምህረት በፈረንጅ እስከ 1974 ዓመተ ምህረት ድረስ አፄ ኃይለ ሥላሴ ለአፍሪካ አንድነት ድርጅት ምስረታ፣ ከዛም ቀደም ሲል ደግሞ በአህጉራችን ውስጥ ለነበሩት የነጻነት ትግሎች ምን አይነት እገዛ ያደርጉ እንደነበር በማስረዳት ለምን ሐውልት ሊቆምላቸው እንደሚገባ ከፍተኛ ትምህርታዊ የሆነ ሞልታይሚዲያ ፕሬዘንቴሽን አቅርበን ነበር። ለኢትዮጵያ መንግስትም ጽፈን ነበር ጥያቄያችንን እንዲቀበሉ ለማድረግ እንዲደግፉ ለማድረግ ከተወሰኑ የመንግስት ባለስልጣናት ጋር ተጻጽፌ ነበር። በግላቸው ጥያቄውን እንደሚደግፉ ለግርማዊነታቸው ሐውልት እንደሚቆም አምነው፣ ነገር ግን የኢትዮጵያን መንግስት ወክለው በጽሁፍ ያንን ሊያሰፉ እንደማይችሉ ነግረውኝ ነበር በወቅቱ። እሱ ግን ተስፋ አላስቆረጠኝም። ብዙ የአፍሪካ መሪዎች የእሳቸውን ታሪክ ስለሚያውቁ፣ ኢትዮጵያ ደግሞ ለፓን አፍሪካኒዝም መፈጠር ዋና ምክንያት እንደሆነ ደግሞ የሚያውቁ አሉ። ቀደም ሲል ዶክተር ሹመት ጥሩ አድርገው ገልጸውታል የአፄ ኃይለ ሥላሴን አስተዋጽኦ። ከአፄ ኃይለ ሥላሴ በፊት ደግሞ ብንመለከት በ1896 የአድዋ ድል ነው። በአጼ ምኒልክ የተመራው የአጼ ምኒልክ የምሩት ጦርነት እና ያገኙት ድል ነው ፓናፍሪካኒዝም እንዲፈጠር ያደረጉ። ያ ድል የተገኘው በ1896 ሆኖ ሳለ በ1897 ዓመተ ምህረት ፓናፍሪካኒዝም የሚለው ቃል የተጸነሰው በጥቁር አሜሪካኖች ከአድዋ ድል ቀጥሎ ነው። ስለዚህ ኢትዮጵያዊነት ነው እንደውም ያ ኢትዮጵያን በአንድነት ተረባርበው ያገኙት ውጤት ያገኙት ድል ነው ለፓናፍሪካኒዝም መፈጠር ምክንያት የሆነው እና በዛ ታሪካችን ላይ ተንተርሽ ነው ይህንን ጥያቄ ያቀረብኩትና በመጨረሻ እንደዚህ ተሳክቶ ስኬታማ በመሆኑ ሁላችን ደስ ብሎናል፣ እኔም ደስ ብሎኛል።
መልካም። በስነ ስርዓቱም ተጋብዘ ከዚህ ከዩናይትድ ስቴትስ ሄደ መሳተፍና በውን ለመመስከር በቅተሃል። ነቢያት የታሪክ ጥናት ለማድረግ ብዙ መሄድህንም ያመላክታል ያነሳሳቸው ሀሳቦች። ባጭሩ የምትመልሰው ጥያቄ ልጠይቅ፣ በግል ቀደም ብለህ ያደረግካቸውን የሄድክበትን ጉዞ ለመጓዝ ምንድን ነው መነሻ የሆነ? የኢትዮጵያን ታሪክ ለማወቅ የአፍሪካን ታሪክ የቤተሰቦችህን ታሪክ ለማጥናት መፈለጉ ብዙ የሚከብድ አይመስልም። ከዛ ባለፈ ግን አሁን በተጓዝክበት ርቀት እንድትሄድ የኢትዮጵያን ታሪክ እንድትመረምር እንድትጠይቅ ማን አነሳሳ? ማን ምሳሌ ሆነህ? በተለየ ስሜት የተሳብክ ይመስላልና
አንዱ የግርማዊነታቸው ታሪክ በራሱ ሊሆን ይችላል የሌሎች ኢትዮጵያውያን፣ ግን ደግሞ በግሌ አያቴ ሻለቃ ለማ ወልደጻድቅ እጅግ በጣም አዎንታዊ ተጽዕኖ ፈጥሮብኛል። ኢትዮጵያን ታሪኳን እንዳከብር፣ በማንነቴ እንድኮራ እና ለሀገሬ ደግሞ መስዋዕት እንድከፍል በሚያስፈልገው ጉዳይ ለኢትዮጵያ ለሀገራችን ለወገን አለኝታ እንዲሆን በተለያየ ከትንሽነት እድሜ ጀምሮ እስከ ለተሞቱ ድረስ ብዙ ምክር ለግሶኛል እና የእሱ ተጽዕኖ ነው ብዬ ነው የማስበው።
መልካም። ፕሮፌሰር ሹመት ወደ እርስዎ ልመለስ፣ የመጨረሻ ጥያቄ ልወርውር። ቀደም ብለው በገለጹልን ታሪክ ውስጥ ከቅኝ ግዛት ነጻ ለመውጣት በዓለም ዙሪያ በተደረጉ ተጋድሎች ቀዳማዊ ኃይለ ሥላሴ ተሰሚነት ከማግኘታቸውም ዋና ትኩረታቸውም አድርገው በአስተዳደራቸው ውስጥ የሚገኙ ቀደም ስም ጠቅሰው ያነሷቸውን ታዋቂ መሪዎቻቸውን ሳይቀር በዛ መንገድ ማሰለፋቸውን ጠቅሰዋል። በአንጻሩ በትይዩ ደግሞ የነበሩ ፈተናዎችንም አመላክተዋልና በጥቁሩ ዓለም ያን ሐል ተቀባይነት ለማግኘት እንዴት አበቃቸው? የነጻነት ተጋድሎ የሚጠይቀው ፈተና ምናልባትም ብዙዎችን በራሳቸው ሁኔታ ውስጥ እንዲታጠሩ በሚያደርግበት ሌላ ቀርቶ ጥቁር አሜሪካውያንን ሁሉ በተለየ ስሜት ያነሳሳ መሆኑን የማርክስ ጋርቬን እንቅስቃሴ በታሪካዊ ምሳሌነት የሚጠቀሰውን ይጨምራል። ዓለም አቀፋዊ ይዘትም እንዲኖረው ያደረገ ይመስላል። እስኪ ባጭሩ እሱን ያስረዱ።
አዎ፣ አንደኛውና ዋነኛው ቀደም ሲል ነቢያት ጠቅሶታል። ከአፍሪካ ውጭ የነበሩ የአፍሪካ ተወላጆች ጥቁሮች ማለት ነው፣ ኢትዮጵያን ልክ አይሁዶች እስራኤልን እንደሚያዩት ነው ያዩ የነበረ። ዙሪያውን በሚያዩበት ጊዜ በ18ኛው ክፍለ ዘመን የሚሆን በ19ኛው ክፍለ ዘመን በባርነቱ ዘመን ጥቁር ራሱን የሚያስተዳድርበት ሀገር ቢኖር ኢትዮጵያ ብቻ ነው። እና አንድ ቀን ልክ እስራኤል በአንድ ቀን ቀኑ ሲደርስ ትነሳለች እንደሚባለው የጥቁሩን ዘር ቀኑ ሲደርስ አንድ ቀን ተሰባስቦ ኢትዮጵያ ላይ ይነሳል የሚል ከፍተኛ የሆነ ተቀባይነት ያለው ሌጀንድ ይስፋፋ ነበረ።
አፈታሪክ።
በኋላም በተለይ ከአድዋ በኋላ ይሄ እውነትም እየሆነ መጣ። ኢትዮጵያ እንደ ኃይል ተነሳለች። ኢትዮጵያ ለመጀመሪያ ጊዜ ማንም ጥቁር አድርጎት የማያውቀውን የነጭ ኃይል አሸንፋ የራሷን ነጻነት አረጋግጣለች። ይቺ ኢትዮጵያ በኋላ የሁላችንም መሰባሰቢያ ትሆናለች የሚለው ከ19ኛው ክፍለ ዘመን መጨረሻ እና ከ20ኛው ክፍለ ዘመን መጀመሪያ ጀምሮ እጅግ በጣም እየተስፋፋ ብዙዎችን ተስፋ እያደረጉባት ወደ ኢትዮጵያ እየተመለከቱ መሄድ ጀመሩ። በዚያ ጊዜ ነው ደግሞ ለመጀመሪያ ጊዜ በቅኝ ግዛት ትምህርት ቤቶች ውስጥ ዘመናዊ ትምህርት እየተማሩ አዳዲስ ወጣት አፍሪካውያን በምዕራብ አፍሪካም በምስራቅ አፍሪካም እንደዚሁ ንቃት መጨመር የጀመሩት እና ይህ ሁኔታ ከማን ጋር ይሄዳል? ራስ ተፈሪ የተባሉ ወጣት በዚያ በወቅቱ ተራማጅ የሚባሉ መሪ የበቀሉበት ጊዜ ነው የነበር። በ1920ዎቹ ጀምረው አውሮፓን ጎበኙ፣ ኢትዮጵያን አስተዋወቁ። ይህ ለብዙ ጥቁር ትልቅ ተስፋ ነው የሆነው እና የዚህ የራስ ተፈሪያ ሙቭመንት የምንለው ከዚያ ጋር የተያያዘ ነው። ቀደም ሲል በአድዋው ድል ጋር ተያይዞ የተነሳው እውቅና አሁን እንዲያውም የበለጠ መልክና ቅርጽ የያዘ አስተማማኝ የሆነ ዘመናዊም የሆነ ልዑል ኢትዮጵያ ውስጥ መነሳቱ እና በሱ ዙሪያ ይሄ ተስፋ እየተሰባሰበ ሄደ። ይበልጥ ደግሞ በፋሲስት ወረራ ጊዜ እሳቸውም በዓለም አቀፍ መድረክ ያደረጉት ታሪካዊ ንግግር የኢትዮጵያን ጉዳይ ለአምስት ዓመት እንዳይዳፈን ችቦውን ይዘው ሲያበሩ መቆየታቸው፣ ይህ ሁሉ በኋላ ለመጣው በእሳቸው ዙሪያ መሰባሰብ እና እሳቸውን ድምፅ የመስማት አዝማሚያ ከፍተኛ አስተዋጽኦ አድርጓል።
አድማጮች፣ ለሌሎች ቀሪ ጥያቄዎቻችን ፕሮፌሰር ሹመት ሲሻኝና አቶ ነቢያት አክሊሉ የሚሰጡትን ምላሽ በተከታይ ፕሮግራማችን እናቀርባለን። ሙሉውንም በድረገጻችን እናቀርባለን። ለአሁኑ ግን ለጊዜያቸው ተወያዮቼን ፕሮፌሰር ሹመት ሲሻኝንና አቶ ነቢያት አክሊሉ ደምሴን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ።
እኔም አሉላንም እንግዶቹንም አመሰግናለሁ። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ማግኘት ይቻላል። በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። እያስተናገድኳችሁ ያለሁት ሰሎሞን አባተ ነኝ። ፕሮዲውሰሯ ብርሃን ኃይሉ ነች። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ተከታዩ የሙዚቃ ቃና ነው። ዝግጅቱን አቀናብሮ የሚያቀርብላችሁ ደሳለኝ መኮንን ከድግሱ ጋር ይጠብቃችኋል። ለእርሱ ላስረክባችሁ።
ሰለሞን አመሰግናለሁ የአየር መስመሩን ስለለቀቅልኝ። ሰላም ሰላም ሰላም፣ ጤና ይስጥልኝ የተከበራችሁ የሙዚቃ ቃና አድማጮች በያላችሁበት ሳምንታዊ የክብር ሰላምታ ይድረሳችሁ። በዛሬው የሙዚቃ ቃና ፕሮግራም የተለያዩ ምርጥ ዜማዎችን ይዤላችሁ ቀርቤያለሁ። አዳዲስ ከወጡ አልበሞችን መካከል በቢልቦርድ ሰንጠረዥ ላይ በያዝነው ሳምንት በሽያጭ የበላይነቱን የያዙትንም አልበሞች እነግራችኋለሁ። የምሽት ፕሮግራማችንን የምንጀምረው ታዲያ ሃንጋ በተሰኘው በማዶና ዜማ ይሆናል። ታንጋ በተሰኘው ተደናቂ የማዶና ዜማ ነው የምሽት ፕሮግራማችንን የጀመርነው። ይህ ዜማ የተጻፈውና የተቀነባበረው በራሷ በማዶና ሲሆን ዜማው እንደወጣ በዓለም በ41 ሀገሮች የሙዚቃ የቢልቦርድ ሰንጠረዥ ላይ የበላይነትን ይዞ ነበር። በዩናይትድ ስቴትስ በቢልቦርድ ሰንጠረዥ ላይ ለአንደኝነት ደረጃ ከደረሱት በርካታ የማዶና ዜማዎች ሃንጋፕ አንዱ ነው። በአድናቂዎቿ ዘንድ የፓፑዋ ንግስት እየተባለች የምትጠራው የ59 ዓመቷ አርቲስት አሁንም አልፎ አልፎ ከሙዚቃው መድረክ አልጠፋችም። ቀጥለን የምናደምጠው ዜማ የቦብ ማርሊን ዜማ ይሆናል። ታዋቂው የሬጌ ንጉስ ቦብ ማርሊ እንደ ኤሮፓያን አቆጣጠር በ1979 ሰርቫይቫል ብሎ ባወጣው አልበም ውስጥ ካካተታቸው 10 ዜማዎች መካከል በመቀጠል የምናደምጠው ዚምባብዌ የተሰኘው ዜማው ይገኝበታል። የኢትዮጵያን አቆጣጠር በ1979 ሰርቫይቫል በተሰኘው የቦብ ማርሊ አልበም ውስጥ ከተካተቱት ዜማዎች መካከል ዚምባብዌ የተሰኘውን ዜማውን ነበር ያደመጥነው። ቦብ ማርሊ ራሱ ነበር ይህንን ዜማ የጻፈው። በወቅቱ ሮዲሻ ተብላ ትጠራ የነበረው የአሁኒቷ ዚምባብዌ ከእንግሊዞች ቅኝ ግዛት ለመውጣት የሽምቅ ጦርነት ውጊያ ላይ ነበረች። ከዚያም በሮበርት ሙጋቤ መሪነት ዚምባብዌ ነጻ ወጣች። ዚምባብዌ ነጻነቷን ስታከብር ቦብ ማርሊ በሳሊስበሪ በአሁኗ ስሟ ደግሞ ሀራሬ ተብላ በምትጠራው የዚምባብዌ ዋና ከተማ ተገኝቶ የሙዚቃ ትርኢት አሳይቶ ነበር። የተከበራቸው ሙዚቃ ቃና አድማጮች፣ አሁንም ከቦብ ማርሊ ምርጥ ዜማዎች መካከል አይረን ላየን ዛየን የተሰኘውን ምርጥ ዜማውን እናድምጥ። Iron Lion Zion የተሰኘውን የቦብ ማርሊን ዜማ ነበር ያደመጥነው። ዜማው ከራስተፈሪያን እምነት ጋር የተገናኘ ነው። በዜማው ላይ ዛዮን ብሎ የሚጠራው ኢትዮጵያን ሲሆን ዘ ላየን ያለው ደግሞ በቀድሞ የኢትዮጵያ ባንዲራ ላይ የሚገኘውን የአንበሳ ምስል ነው። ሌላ ምርጥ የቦብ ማርሊን ዜማ ላሰማችሁና በዚህ ሳምንት በቢልቦርድ ሰንጠረዥ ላይ የበላይነቱን የያዙትን ዜማዎች እነግራችኋለሁ። በቅድሚያ ግን Could You Be Love? Could You Be Loved? It's a new Bob Marley ዜማ ነበር ያደመጥነው። አድማጮች ወደ አሜሪካን የቢልቦርድ ሰንጠረዥ ለውሰዳችሁና አዳዲስ ቆጥ አልበሞች መካከል በዚህ ያሳለፍን ባለው ሳምንት በሽያጭ በላይነት ያዙትን ብንመለከት A Buddy with a Hoodie it's a new Hoodie album 47000 ቅጅን በመሸጥ የአንደኝነትን ደረጃ ሲይዝ I Am I Was it's a new የ21 Savage album 40000 ቅጅን በመሸጥ የሁለተኝነትን ደረጃ የያዘ ሲሆን Future Hendrix Present The Wizard it's a new የFuture album 35000 ቅጅን በመሸጥ የሶስተኝነትን ደረጃ ይዟል። በዚህ ሳምንት ወደ ነጠላ ዜማዎች ገባ ብለን ደግሞ ከመቶቹ ምርጥ ዜማዎች መካከል ከአንደኛ እስከ ሶስተኛ ያዙትን ነጠላ ዜማዎች ብንመለከትና የሶስተኝነትን ደረጃ ከያዘው ዜማ ብንጀምር
Crash at my place, baby, you're wrecked. Needless to say, I'm keeping up
Without Me የተሰኘው የሄልሲ ዜማ በዚህ ሳምንት የሶስተኝነትን ደረጃ ሲይዝ፣ የሁለተኝነትን ደረጃ የያዘው ዜማ ደግሞ I've been thinking I want you to be happier I want you to be happier When the morning comes And we see what we've become In the cold light of day We're aflame in the wind Not the fire Happier የተሰኘው የማርሽሜሎ እና የባስቴል በጋራ የተጫወቱ ዜማ በዚህ ሳምንት የሁለተኝነትን ደረጃ ሲይዝ፣ የሳምንቱ ምርጥ አንደኛ ዜማ Seven Rings የተሰኘው የአሪያና ግራንዴ ዜማ በዚህ ሳምንት አንደኝነትን ደረጃ ይዟል። እስቲ ይህኑ የሳምንቱን ምርጥ አንደኛ ዜማ እያደመጥን እንቆይ። አሜሪካን የቢልቦርድ ሰንጠረዥ ላይ ከመቶቹ ምርጥ ዜማዎች መካከል በዚህ ሳምንት የአንደኝነትን ደረጃ የያዘውን ሰቨን ሪንግስ የተሰኘውን የአሪያና ግራንዴን ዜማ ነበር ያደመጥነው። አድማጮቹ እያደመጣችሁት ያላችሁት ከአሜሪካ ድምጽ ሬዲዮ ከአማርኛው ክፍል እየተዘጋጀ የሚቀርበውን የዕለተ ቅዳሜን የሙዚቃ ቃናን ፕሮግራም ነው። እኔም ስቱዲዮ 14 ከማይክሮፎኑ ፊት ለፊት ደሳለኝ መኮንን ነኝ። አስተያየቶቻችሁ አይለዩን፣ ጻፉልን፣ ደውሉልን። የስልክ ቁጥራችን 202-205-9942 ሲሆን ለአማርኛ ክፍል መልእክት ስትተው የውስጥ ቁጥራችን 14 መሆኑን አትዘንጉ። ኢሜይል ለምታደርጉልን ደግሞ የኢሜይል አድራሻችን horn@voanews.com ወይንም kana.des@voanews.com ብላችሁ ኢሜይል ብታደርጉልን ይደርሰናል። በፖስታ ደብዳቤ አሽጋችሁ ለምትልኩልን ደግሞ የፖስታ አድራሻችን ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሃሪክ ሰርቪስ ዋሽንግተን ዲሲ 20237 ዩኤስኤ ብላችሁ ብትጽፉልን ይደርሰናል። የፖስታ አድራሻችን እንደገና ልድገምላችሁ፣ ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሃሪክ ሰርቪስ ዋሽንግተን ዲሲ 20237 ዩኤስኤ ብላችሁ ብትጽፉልን ይደርሰናል። ስለዚህ ጻፉልን፣ ደውሉልን። አስተያየቶቻችሁን በደስታ ተቀብለን ነው የምናስተናግደው።
like this. You almost gotta watch it. Let's skate.
She wanna drive my Benz with five of her friends. She wanna creep past the block spying again. She wanna roll with Jay, chase Gios away. She wanna fight with lame chicks, blow my day. She wanna inspect the rest, kick me to the curb. If she find one strand of hair longer than her, she want love in the jacuzzi, rub up in the movies, access to the old crib, keys to the new. She wanna answer the phone, tattoo her arm. That's when I gotta send her back to her mom. She called me heartbreaker. When we apart, it makes her want a piece of paper. Scribble down, I hate ya. But she knows she love Jay because she love everything Jay say Jay does. And
ብሬከር የተሰኘውን የመሪያ ኬሪን ዜማ ነበር የተጫወት ነው። ጀዚ ነው ያጀባት። የተከበራችሁ ሙዚቃ ቃና አድማጮች ለዛሬ ተመደበልኝ ሰዓት እየተገባደደ ነው። አብራችሁ ስለቆያችሁ እጅጉን በጣም አመሰግናለሁኝ። በሚቀጥለው ሳምንት እስከምንገናኝ ካርዲቢ ቦዳክ ይያለው ይያለች በምትጫወተው ዜማ አሰናበታችኋለሁ። ሳምንት እንገናኛለን። ታዲያ እስከ ሳምንት በሰላም በፍቅርና በጤና ሰንበት። ደሳለኝ መኮንን ነኝ በእኔ በኩል ciao.
Can f*** with me if you wanted to. These expensive, these is red bottoms, these is bloody shoes. Hit the school, I can get them both, I don't wanna choose. And I'm quick, cutting off, so don't get comfortable. Look, I don't dance now, I make money move. Say, I don't gotta dance, I make money move. If I see you now on street, that means I don't with you. I'm a boss to a worker, I make bloody moves. Now she say she gon' do what or who? Let's find out and see. Cardi B, you know where I'm at, you know where I be. You in the club, just to party, I'm there, I get paid a fee. I be in and out them banks so much, I know they tired of me. Honestly, don't give a about who in front of me. Dropped 2 mixtapes in 6 months. We're breaking as hard as me. I don't bother with these. Don't let these bother me. They see pictures, they say ghosts. I'm who they tryna be. Look, I might just chill in some babe. I might just chill with your boo. I might just spill on your babe. My feel like a lake. He wanna swim with his face. I'm like, okay. I let him get what he want. He buy me Yves Saint Laurent in the new wave. When I go fast as a horse, I got the trunk in the front. I'm the hottest in the streets. Know you probably heard of me. Got a bag and fix my teeth. Hope you know it ain't cheap. And I pay my mama bills. I ain't got no time to chill. Think these things be mad at me. They baby father wanna build. They little you can f*** with me if you wanted to. These expensive, these is red bottoms, these is bloody shoes. Hit the school, I can get them both, I don't want to choose. And I'm quick, cutting off, so don't get comfortable. Look, I don't dance now, I make money moves. Say, I don't gotta dance, I make money move. If I see you now, speak, that means I don't f*** with you. I'm a boss to a worker, I make bloody moves. If you a f***, you get popped. You a goofy, you a op. Don't you come around my way. You can't hang around my block. And I just check my account. Turns out I'm rich, I'm rich, I'm rich. I put my hand above my hip. I bet you dipsy, dipsy, dip. I say, I get the money and go. This is high like a soul. My glitter is gold. Tell that little bitch to her roll. I just a rope and a rose. I just came up in a rave. I need to fill up the tank. No, I need to fill up the safe. I need to let all these know they none of them, none of the safe. I go to dinner and steak, only the real can relate. I used to live in the peace, now it's a crib with a gay. Rolly got charms, the life off the plate. Hard to let these know, just in case these forgot. I just wanna check the mail, another check from all the shots they lose. You can f*** with me if you wanted to. These expensive, these is red bottoms, these is bloody shoes. Hit the school, I can get them both, I don't wanna choose. And I'm quick, cutting so don't get comfortable. Look, I don't dance now, I make money moves. Say I don't gotta dance, I make money move. If I see you now, speak, that means I don't f*** with you. I'm a boss to a worker, bitch, I make bloody moves. Bloody moves. Say, little, you can f*** with me if you wanted to. These expensive, these is red bottoms, these is bloody shoes. Hit the school, I can get them both, I don't wanna choose. And I'm quick, cutting off, so don't get comfortable. Look, I don't dance now.
Yeah, I'm at the college and I'm not some man. ዛሬ ይካሄዳል ተብሎ የነበረው የናይጄሪያው ምርጫ ለሳምንት መተላለፉን የምርጫ ኮሚሽኑ አስታወቀ። የአካባቢ ዜና አውታሮች እንደዘገቡት አንዳንድ ለምርጫው አስፈላጊ የሆኑ ግብአቶች ባለመሟላታቸው ነው ቀኑ የተላለፈው። ዩናይትድ ስቴትስ መራሹ የሶሪያ ዲሞክራቲክ ሰራዊት እንደገለጠው ባግሁዝ በተሰኘችው አነስተኛ የሶሪያ መንደር ውስጥ የሚገኘውና ራሱን እስላማዊ መንግስት ብሎ የሚጠራው ሽብርተኛው ቡድን የመጨረሻ ይዞታ ተከቦ በሞት ሽረት ላይ ይገኛል። ራሱን የካፊሌት መንግስት ብሎ ያወጀው ቡድን ቀደም ሲል ሶሪያና ኢራቅ ውስጥ ከነበረው ሰፊ ይዞታ እንዲለቅ ተደርጎ በአሁኑ ወቅት በጣም አነስተኛ በሆኑ ቦታዎች ብቻ እንዳለ ታጊዎቹም ከባድ ጥቃት እየደረሰባቸው መሆኑ ታውቋል። የዩናይትድ ስቴትስ ምክትል ፕሬዚዳንት ማይክ ፔንስ ጀርመን ውስጥ በተካሄደ የሙኒክ ጉባኤ ላይ የአውሮፓ ሸሪኮቻቸውን ወቀሱ። ምክንያት በኢራንና በቬኔዙዌላ ላይ ቀዝቃዛ አቋም በማሰማታቸው ወይም በማሳየታቸው። አዲስ አበባ ነኝ ዜናው አበቃ።
ከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። ነገ በእሁድ ምሽት ዝግጅታችንን እንገናኝ። ለዛሬ በመላ ባልደረቦቻችን ስም እንሰናበታችኋለን። ፕሮዲውሰሯ ብርሃን ኃይሉ ነች። ያስተናገድኳችሁ ሰለሞን አባተ ነኝ። ሰላም በደናደሩ።